Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በተማሪዎችና በሕዝቡ ለቀረበው ጥያቄ መንግስት የተሰጠው መልስ በምንም መልኩና በማንኛውም መለኪያ በሰመጉ ተቀባይነት የሌለው መሆኑን፣ በተማሪዎችና በሕዝቡ ተቀሰቀሰው ሰላማዊ የተቃውሞ ሰልፍ ሰበብ የህይወት ያካል የንብረት ጉዳት ያደረሱትና ጉዳቱ እንዲደርስ ያዘዙት ኃላፊዎች በአስቸኳይ ለህግ እንዲቀርቡ፣
የሰብአዊ መብት ጉባኤ ሰክረታሪ ዲሬክተር አቶ ብጻት ተረፈ ናቸው። በቅርቡ በኦሮሚያ ክልል
የተዘገበውን የሰብአዊ መብቶች ጥሰት አስመልክቶ ድርጅታቸው በዛሬው ዕለት ይፋ የተደረገውን ዘገባ ተከትሎ በሰጠው ጋዜጣዊ መግለጫ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
አራት ወራት ባስቆጠረው የኦሮሚያ ተቃውሞ ትናንት ማምሻውን በአዋሳ ዩኒቨርሲቲ የተካሄደ የተቃውሞ እንቅስቃሴና የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በኢትዮጵያ የተከሰተው ድርቅ የደቀነውን አደጋ ለመታደግ በሚደረገው ጥረት የሚረዳ ቡድን ባለፈው ሳምንት ወደ ኢትዮጵያ መላኩን ተንተርሶ የተጠናቀሩ ዘገባዎች በመጽሔት ክፍለ ጊዜ ከሚቀርቡት ናቸው።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና ከተለያዩ ዝግጅቶች ጋር በሁለተኛው አጋማሽ ይጠብቋችኋል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ዛሬ ሰኞ መጋቢት 5 2008 ዓ.ም አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ክቡራትና ክቡራን አድማጮቻችን ሰኞ መጋቢት 5 2008 ዓ.ም ያስተናገድናችሁ እኛንን። አሁን የዓለም ዜና ይነበባል። በሰሜን አፍሪካ ያለው የአልቃይዳ ክፍል በአይቨሪ ኮስት ለተፈጸመው ጥቃት ኃላፊነት ወስዷል። 6 በከባድ የታጠቁ ሰዎች ትላንት በሀገሪቱ መዝናኛ ቦታ ላይ በከፈቱት ጥቃት 14 ሲቪሎችና 2 ወታደሮች ተገድለዋል። 22 ሰዎች ደግሞ ቆስለዋል። የጂሃዳውያን ድረገጾችን የሚከታተለው ኤስአይቲ የተባለ የስለላ ቡድን አልቃይዳ በእስላማዊ ማግረብ የተባለው ቡድን ኃላፊነት እንደወሰደ ጠቁመዋል። ግራንድ ባሳም በተባለው የዋናና መዝናኛ ቦታ ላይ ባሉት 3 ሆቴሎች ላይ ጥቃት ከፈጸሙት ሰዎች 3ቱን ጀግኖች ሲል እንዳሞገሳቸው የስለላ ቡድን ጠቅሷል። የአይቨሪኮስ ፕሬዚደንት አላሳን ዋታራ ስለ ሞቱት ሰዎች ብዛት አረጋግጠዋል። አጥቂዎቹ ሁሉም እንደተገደሉም ገልጸዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ኤሚሊ ዮብ ከጄኔቫ ከአቢጃን መንገዶች የላከችው ዘገባ ዝርዝራለሁ። አዲሱ አበበ ያቀርበዋል።
ዛሬም በዋና ከተማዋ አቢዦን አውራ መንገዶች ላይ የተለመደው ጥድፊያ፣ ወከባና ሩጫ ቀጥሏል። የተረጋጋ ጤነኛ ሁኔታ ግን አይታይም።
ላፕስኮዝ ኤቴንስታሊ ኤሌክራን
የአቢዦን ነዋሪ ዮን ጉይ እንዲህ በቀላሉ የማይነገር ሳይኮሲስ ማለት የአእምሮ ቀውስ ውስጥ ገብተናል ነው ያሉት። አንድ የአገሪቱ ዘገባ ደግሞ ጥቃቱ የደም ጎርፍ አስከትሏል ሲል ሌላው ቀለል አድርጎ ገልጦታል። ለጥቃቱ አኩም የተባለው ነውጠኛ ቡድን ኃላፊነት የወሰደ መሆኑን በመግለጥ ለአንድ የዜና አውታር መልእክት አስተላልፏል። ከ10 ዓመታት ለበለጠ ጊዜ ይህ ቡድን ከሰሃራ በረሃ በስተሰሜን ሲንቀሳቀስ እንደቆየም ይታወቃል። ምዕራብ አፍሪካ ግን በተለይም ባማኮና ኦጋዶጉ ውስጥ ጥቃቶች ከተፈጸሙ ወዲህ እንዲህ አይነቶቹን ጥቃቶች በንቃት መከታተል ይዛለች። ሂው ኩዋሜ ይባላሉ። የአቢዦን ነዋሪ ናቸው። ይህ ቡድን በምዕራባውያን ላይ ብቻ ሳይሆን በሁሉም ላይ ጥቃት እንደሚፈጽም ነው የተናገሩት። ከተገደሉት 14 ሲቪሎች መካከል እስካሁን 2 ብቻ ናቸው የአይቮሪ ኮስት ዜጎች አለመሆናቸው የተረጋገጠው። ለብዙዎቹ የአቢዦን ነዋሪዎች የትናንቱ ጥቃት አስደንጋጭ እንጂ ድንገተኛ ወይም ያልታሰበ ዱብዳ አልነበረም። የአካባቢው ነዋሪ አዳማ ኮኔ የአገሪቱን ወቅታዊ የፖለቲካና የኢኮኖሚ ሁኔታ ለሚረዳ ሰው አስገራሚና ድንገተኛ አልነበረም ብለዋል። የትና መቼ እንደሚሆን እንጂ የማይቀር እንደነበር ግን እናውቃለን ነው ያለው። መንገድ ላይ የሱቅ በደረቴ ነጋዴው ሮናልድ ጊኒ በበኩሉ መፍትሄው የደህንነት ኃይሎችን ማሰማራት ነው ይላል። እርግጥ ነው መንግሥት የጸጥታ አስከባሪዎችን ጨምሯል። ግን ይህ አይነቱ ጥቃት እንዳይደገም ከተፈለገ ተጨማሪ ኃይሎችን ማከል ያስፈልጋል። ስቴፋኔ ታኖ የከተማው ነዋሪ ነው። ይሄ ሁኔታ ተፈጠረ ብዬ የአኗኗር ስልቴን አልቀይርም ነው የሚለው። በዚህ ምክንያት ከዚህ ቀደምም ከመዘወትራቸውና ህዝብ ከመበዛባቸው ቦታዎች አልቀርም ምክንያቱም ይሄ በየቀኑ የሚያጋጥመን የዕለት ተዕለት ህይወታችን ሆኗል ብሏል።
በሌላ የአይቮሪ ኮስት ነክ ዜና ትላንት እሁድ የተፈጸመው ይህ ጥቃት አልቃይዳ በአገሪቱ እየታየ ያለውን የፖለቲካ መረጋጋትና የምጣኔ ሀብት እድገት ለማሰናከል የሚያደርገው ጥረት አካል ተደርጎ መታየት አለበት ሲሉ አንድ የአፍሪካ ጉዳይ አዋቂ ተናገሩ። በዩናይትድ ስቴትስ ባለው የአትላንቲክ ምክር ቤት የአፍሪካ ማዕከል የተባለው ድርጅት ስራ አስኪያጅ ፒተር ፋም አይቮሪ ኮስት ካለፉት 4 ዓመታት ወዲህ ያሳየችው መሻሻልና እድገት ሁሉ በአልቃይዳ ተግባር ምክንያት ከተሰናከለ በእጅጉ ያሳዝናል ነው ያሉት። የዩናይትድ ስቴትስና አይቮሪ ኮስት ቅኝ ገዢ የነበረችው ፈረንሳይ ራሳቸውን ለመቻል በመጣጣር ላይ ያሉትን አይቮሪ ኮስትን መሰል የአፍሪካ ሀገሮች መርዳት ወይም ማገዝ ይኖርባቸዋልም ብለዋል። በአይቮሪ ኮስት ላይ የተቃጣው የትናንቱ ጥቃት መወገዝ አለበት። አልቃይዳ በእስላማዊ ማግረብና አጋሮቹ አማካኝነት ሰላማዊ ሰዎችን በመፍጀት ተግባራቸው ምን ያህል ጨካኞች እንደሆኑ የሚያሳይ ነው ሲሉም አክለዋል። በአይቮሪ ኮስት ላይ የተቃጣው ይህ ጥቃት በአገሪቱ የፖለቲካ መረጋጋት ስለሌለና በተለያዩ ብሔሮች ወይም ዘሮች መካከል ውጥረት ስላለ አይደለም፣ እንዲያውም አገሪቱ ካለፉት 4 ዓመታት ወዲህ ጥሩ እርምጃ ስታካሄድ ቆይታለች ሲሉም እኚሁ ምሁር አስረድተዋል።
እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አሜሪካዊ አባል በሰሜን ኢራቅ ከኩርድ ፒሽመርጊያ ኃይሎች እጁን ሰጥቷል። ሳርባስ ሃማ አሚን የተባሉ በኢራቅ የኩርዶች ፒሽመርጊያ አዛዥ ኃይሎቻቸው ሰውየውን ያስተዋሉት ዛሬ ጥበቃ ላይ ሳሉ እንደሆነ ገልጸዋል። ኃይሎቹ አንድን ነገር ካስተዋሉ በኋላ መከታተል ጀመሩና ተሰወረ። ከዛ ሲነጋጋ ብርሃን ሆነና ሰውየው ጩኸት አሰማ። ወደ እናንተ መምጣት ፈልጋለሁና ማን ነው ሊያናግረኝ የሚችለው አለ በእንግሊዘኛ። ኃይሎቻችን እንግሊዘኛ ስለማይናገሩ እሱ በሚያውቀው ትንሽ አረብኛ እንግሊዘኛ የሚናገር ሰው ካለ ጠየቀና ፔሽማርጊያው ፈንጂ እንደሌለው ካረጋገጡ በኋላ ታስሮ ወደ ሰፈር እንደተወሰደ እጁን መስጠት እንደሚፈልግ ተናገረ ሲሉ ወታደራዊ አዛዥ ገልጸዋል። አባቱ ፍልስጤማዊ እንደሆኑ ነግሮኛል ብለዋል ወታደራዊ አዛዥ። የቱርክ ገንዘብና ጥቂት ዶላር ይዞ ነበር። ቪዛ፣ የገንዘብ ማውጫ ካርድና የአሜሪካ መንጃ ፈቃድ እንዳለው ወታደራዊ አዛዥ ተናግረዋል። አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ከዳዕሽ ጋር ሆኖ ይዋጋ የነበረ የተባለ አሜሪካዊ ዜጋ በሰሜን ኢራቅ በፐሽመርጊያ ኃይሎች እንደተያዘ ወሬ ደርሶናል። ስለ ወሬው ሀቀኛነት ለማረጋገጥ ከኢራቅና ከኩርድ ባለስልጣኖች ጋር እየተነጋገርን ነው ብለዋል።
የቱርክ ወታደራዊ ኃይሎች ዛሬ ባስታወቁት መሰረት አንካራ ላይ የአጥፍቶ ጠፊ ጥቃት ከፈጸሙ 2 ሰዎች አንደኛዋ ሴት ኩርዳዊ አማጺ ናቸው ብለዋል። በጥቃቱ ቢያንስ 37 ሰዎች የተገለው 125 እንደቆሰሉም ተዘግቧል። ባለስልጣኖቹ የሴትዮዋን ስም ባይገልጡም እንደ አውሮፓውያን የዘመን አቆጣጠር በ1992 ዓመተ ምህረት ተወልዳ ካርስ በተባለችው ምስራቃዊት የቱርክ ከተማ ትኖር እንደነበር፣ በ2013 ዓመተ ምህረት ደግሞ በህገ ወጥነት ተፈርጃ የኩርዲስታን ሰራተኞች ፓርቲ አባል እንደሆነችም ጠቁመዋል። የትላንቱ ጥቃት የተፈጸመው በቱርክ መዲና አንካራ ዋና የገበያ የመጓጓዣ ማዕከል መሆኑም ተዘግቧል። ባለፈው ወር ወዲህ እንዲህ አይነት ጥቃቶች ሲፈጸሙ የአሁኑ ለሁለተኛ ጊዜ ሲሆን ተጠያቂዎቹ ኩርዶች አማጽያን ናቸው ይላል የቱርክ መንግስት። ኩርዶች በደቡባዊ ምስራቅ ቱርክ የራስ ገዛ አስተዳደር ለመመስረት ሲሉ ለ3 አስርተ ዓመታት ያህል ሲዋጉ መቆየታቸው የሚታወቅ ነው። የቱርኩ ፕሬዚዳንት ኤርዶጋን ከፍንዳታው ጥቃት በኋላ አሸባሪነትን ለማንበርከክ ዝተዋል።
የተባበሩት መንግስታት ድርጅት ልዩ የሶሪያ ተወካይ ስቴፈን ዴ ሚስቱራ የሶሪያው የሰላም ንግግር ዛሬ በጀኔቫ እንዲጀመር አድርገዋል። ከሰላም ንግግር በስተቀር ሌላ አማራጭ እንደሌለ ለተደራዳሪዎቹ ሲናገሩ ሌላው አማራጭ ከበፊቱ ወደ ከፋ ጦርነት መመለስ ነው ብለዋል። ከሶሪያ መንግስት ተወካዮች ጋር ከመገናኘታቸው በፊት የወደፊት እድሉን የሚወስነው የሶሪያ ህዝብ ነው፣ የተባበሩት መንግስታት ድርጅት ስራ እነሱን መርዳት ነው ብለዋል። በእቅዱ መሰረት ከእያንዳንዳቸው ወገኖች ጋር ለ10 ቀናት ያህል ቀጥተኛ ያልሆነ ንግግር ይካሄዳል ብለዋል። እስከዛው ባለው ጊዜ ግልጽ የሆነ እቅድ ይኖረናል፣ ስምምነት ማለቴ ሳይሆን ግልጽ የሆነ እቅድ፣ ምክንያቱም ሶሪያ ከሁላችንም የምትጠብቀው ይህን ነው ሲሉ አስረድተዋል። ተኩስ ማቆሙ እንዲቀጥልና ለ2 ሳምንታት ያህል የዘለቀው የሰብአዊ ረድኤት ተደራሽነት እንዲጨምር ጫና አድርገዋል።
በዩናይትድ ስቴትስ ለፕሬዚዳንታዊ ምርጫ ተወዳዳሪዎች ነገ የተወካዮች ብዛት ያላቸው አምስት ክፍለ ግዛቶች ለሚካሄደው የቀዳሚ ምርጫ እየተዘጋጁ ነው። የሪፐብሊካኑ ተወዳዳሪዎች ቀዳሚ ቦታ በያዙት በዶናልድ ትራምፕ ላይ የተነሳው ተቃውሞ የተቀሰቀሰው ራሳቸው በቀሰቀሱት ነው ሲም የሚል ነቀፋ እየቀረበባቸው ነው። በፍሎሪዳ፣ የኦሃዮ፣ የኢሊኖይ፣ የሚዙሪና ሰሜን ካሮላይና የሚካሄዱት የቀዳሚ ምርጫዎች ትራምፕ በበለጠ ድምፅ እንደሚያገኙ ለሚጥሩ ተወዳዳሪዎቻቸው ክብደት የሚሰጣቸው ናቸው ተብሏል። በዩናይት ስቴትሱ ፕሬዚዳንታዊ ምርጫ የሪፐብሊካኑ ግንባር ቀደም መሪ ዶናልድ ትራምፕና የዲሞክራቷ እጩ ተፎካካሪ ሴናተር ሂላሪ ክሊንተን በነገው የአምስቱ ተጨማሪ ግዛቶች ምርጫ ተቀናቃኞቻቸውን በማሸነፍ የየፓርቲዎቻቸው እጩ ሆነው ለመቅረብ ይገሰግሳሉ የሚል ግምት አሳድረዋል። ትራምፕ ግን የምርጫ ዘመቻ የባህሪ ኃይል ተቃዋሚነትን አልቀሰቀሰም የሚል ምላሽ ሰጥተዋል። አድማጮች፣ ለዜና የተያያዘው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። በዓለም ዜናዎች የጀመረው የሐሙስ የካቲት 14 2008 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
የምሽቱ አብይ ርዕስ ነው ቀዳሚው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንላለን። በኢትዮጵያ የተከሰተው ድርቅና ጤና እንዴት ተይዘዋል?
አረ እንዲያውም ገጠር ሆኜ ነው ይሄ ሉሲ ያለችበት አካባቢ
አፋር ውስጥ ማለት ነው።
አዳር ወረዳ
አዳር የሉሲ ሀገር ማለት ነው።
የሉሲ ሀገር የሁላችን ሀገር የሁላችን አያት እንጂ አያት።
አዎ እውነት ነው። ያው ነው ምንጫችን እዛው ነው ማለት ነው።
አቶ ጌታነህ አብርሃ በጤና ጥበቃ ሚኒስቴር የህብረተሰብ ጤና ኢንስቲትዩት የህብረተሰብ ድንገተኛ አደጋዎች ማዕከል ኤክስፐርት ናቸው። ላለፉት 2 ወራት ለድርቅ የሚሰጠው ምላሽ ቡድን አባል ሆነው የሚገኙት በድርቁ ክፉኛ በተመታው አፋር ነው። ሙሉውን ዝግጅት በምሽቱ የጤና ዝግጅት እናሰማለን። አሁን ወደ ዕለቱ አብይ ርዕስ
የሰብአዊ መብት ጉባኤ ሰመጉ በዛሬው ዕለት ይፋ ባደረገው የኢትዮጵያ የሰብአዊ መብት አያያዝ ዘገባው በኦሮሚያ ክልል በሚገኙ የተወሰኑ ወረዳዎች ያካሄድኩት ነው ባለው የሰብአዊ መብቶች ጥሰት ምርመራ ከ100 በላይ ሰዎች በመንግስት የጸጥታ ኃይሎች መገደላቸውንና ከ40 በላይ የሚሆኑ ሌሎች በተተኮሰባቸው ጥይት መቁሰላቸውን እንዲሁም ቁጥራቸው የበዛ ሌሎች መታሰራቸውን ገልጠዋል። የኢትዮጵያ መንግስት የመብት ጥሰቱ በገለልተኛ ወገኖች እንዲጣራና ተጠያቂዎች ሕግ ፊት እንዲቀርቡ እንዲያደርግም አሳስበዋል። ሰመጉ ባለፈው ሳምንት መገባደጃ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ ክልል ስለደረሰው ጥፋት መንግስታቸው ሙሉ ኃላፊነት እንደሚወስድ መግለጻቸው ተዘግቧል። የሰመጉን ጋዜጣዊ መግለጫ የተከታተለው ባልደረባችን መለስካቸው አምሃ ዝርዝሩን ይዘዋል።
ሰመጉ ሰብአዊ መብቶች ጉባኤ በቀድሞ አጠራሩ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ረፋዱ ላይ በመንግስት የጸጥታና ታጣቂ ኃይሎች በዜጎች ላይ የሚፈጸም አሰቃቂ ግድያ፣ ህገወጥ እስር፣ ድብደባ፣ ማስፈራራትና ማዋከብ በአስቸኳይ ይቁም የሚል ርዕስ የያዘውን 140ኛውን ልዩ መግለጫ ይፋ አድርጓል። ሰመጉ በኦሮሚያ ከሚገኙ 342 ወረዳዎች መካከል በ33 ወረዳዎች ብቻ ምርመራውን እንዳከናወነም ይኸው መግለጫ ያስረዳል። ምርመራው የተካሄደውም ከህዳር 2 ቀን 2008 ዓ.ም እስከ የካቲት 12 ቀን 2008 ዓ.ም በነበረው ጊዜ በተፈጸሙ የመብት ጥሰቶች ላይ መሆኑንም ይኸው መግለጫ ያመለክታል። በእነዚህ ወራት 103 ዜጎች በመንግሥት የጸጥታ ኃይሎችና ታጣቂዎች መገደላቸውን ይዘረዝራል። ከተገደሉት መካከል የ35ቱ ምስል ተያይዟል። ሌሎች ዝርዝር ጉዳዮችም ተጠቅሰዋል። በጥይት የቆሰሉና ከባድ አካል ጉዳት የደረሰባቸው የ57 ሰዎች ስም ዝርዝር ከተወሰኑ ምስሎች ጋር በብዙ አስርቶች የሚቆጠሩ ማሰቃየትና ድብደባ የተፈጸመባቸው በእስራት የሚንገላቱ የደረሱበት የማይታወቅና ሌላም ጉዳቶች የደረሰባቸው ሰዎች ዝርዝር በመግለጫው ተካቷል። ይህ በውስን ጊዜና ስፍራ የተከናወነው ምርመራ ያለውን ሁኔታ ሙሉ በሙሉ የሚገልጽ እንዳልሆነ መግለጫው ይጠቁማል። የሰመጉ ጽህፈት ቤት ዲሬክተር አቶ ብጻተ ተረፈ እንዲህ አቅርቦት ነበር።
ተቃውሞ እስካሁን የቀጠለ በአብዛኛው የኦሮሚያ ወረዳዎች የተካሄደና በመካሄድ ላይ ያለ ስለሆነ በተቃውሞ እንቅስቃሴ ወቅት የተገደሉ፣ የተጎዱ፣ የታሰሩና የወደሙ ንብረቶች እጅግ በጣም ከፍተኛ እንደሆኑ ይገመታል። ጉዳት በደረሰባቸው አካባቢዎች ባለሙያዎቻችን ተዘዋውረው እንዳረጋገጡት ከፍተኛ የሆነ የፖሊስና የሰራዊት ኃይል በየአካባቢው በብዛት በመኖሩ ህዝቡ መረጃ በተለይ ማስረጃ ለመስጠት በከፍተኛ ፍርሃት ውስጥ ይገኛል። ማንንም ሰው ለማመን ተቸግሯል።
ይህ መግለጫ በሚጠናቀርበት ጊዜ በምዕራብ አርሲ፣ ባጄ፣ ሻሸመኔ፣ ኮፈሌና አካባቢው፣ በምዕራብ ወለጋ፣ በምዕራብ ሸዋ ህዝባዊ ተቃውሞ ቀጥሎ እንደነበረም ይሄው የሰመጉ መግለጫ ያስታውሳል። አክሎም የመንግስት ታጣቂዎች በአምቦ፣ በጀልዱና በግንደበረት አስገድዶ መድፈር መፈጸማቸውን ከነዋሪዎቹ ለመስማት ችለናል። መርማሪዎቻችን ያነጋገሯቸው በርካታ ነዋሪዎች እንደገለጹት በአንዳንድ ቦታዎች የመንግስት ታጣቂዎች ህገ ወጥ የቤት ለቤት አሰሳ ሌሊት የሚያደርጉ ሲሆን በፍተሻ ወቅት የሚያገኙትን ንብረት ይወስዳሉ፣ በዜጎች ላይ ከፍተኛ ድብደባ ይፈጽማሉ፣ ዛቻና ማስፈራሪያ እንዲሁም ስድብ ይሰነዝራሉ ይላል። ሰመጉ እነዚህ ሮሮዎች በመንግስት ዘንድ ትኩረት እንዲሰጣቸውም ጠይቋል። አቶ ብጻተ
መንግስት ከላይ ለተገለጹት ሮሮዎችና አቤቱታዎች ትኩረት ሊሰጥ ይገባል። ጉዳዩ በገለልተኛ አካል እንዲጣራ፣ ችግሩን የፈጠሩት በህግ እንዲጠየቁ እንዲያደርግ፣ ተጎጂዎች በአግባቡ እንዲካሱና ለወደፊቱም እንዲህ አይነት ችግሮች እንዳይከሰቱ የመከላከልና ለዜጎች ጥበቃ የማድረግ ኃላፊነቱ እንዲወጣ ሰመጉ ጥሪውን ያቀርባል።
በሰመጉ መግለጫ የተነሳው ሌላው ጉዳይ ደግሞ በምዕራብ አርሲ ዞን ተፈጽሟል ስለተባለው ህገ ወጥ ድርጊት ነው።
ተቃውሞ በተካሄደበት ወቅት በምዕራብ አርሲ ዞን በተለያዩ ወረዳዎች የሚገኙ የሃይማኖት ተቋማት ማለትም የኦርቶዶክስ፣ የፕሮቴስታንትና የካቶሊክ አብያተ ክርስቲያናት ተቃጥለዋል። ድርጊቱ የተፈጸመው በማንም ይሁን በማን በአጭሩ ካልተገታ በሀገርና በህዝብ ሰላምና መረጋጋት እንዲሁም በአንድነት ላይ የከፋ አደጋ ስለሚያስከትል እንዲህ አይነቱ ድርጊት በአስቸኳይ እንዲቆም ሰመጉ ያሳስባል። መንግስትም አጥፊዎችን በህግ እንዲጠየቁ እንዲያደርግ ሰመጉ ይጠይቃል።
ከዚህ ጋር በተያያዘ ከሳምንታት በፊት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌታቸው ረዳ እንዳሉት ከሆነ በምዕራብ አርሲ የተለያዩ ከተሞች የታየው ሁከት በሌሎች የኦሮሚያ አካባቢዎች ከተነሳሱ ተቃውሞዎች ጋር በምንም መልኩ አያያዝም ብለው ነበረ። እንዲያውም በዚህ አካባቢ ለተከሰተው የሁከት ምንጭ አስመራ ነው እንዳሉም አይዘነጋም። ባለፈው ሳምንት መገባደጃ ላይ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ ውስጥ ስለተፈጠረው ሁከትና ስለደረሰው ጥፋት የድርጊቱ ተጠያቂዎች ግን ሌሎች ኃይሎች ናቸው ሲሉ ወንጅለዋል።
የህዝቡን ተገቢ ጥያቄዎችና የወጣቶችን ፍላጎቶች አቅጣጫ ለማሳት የጸረ ሰላም ኃይሎችና ጥገኛ የጠባብነትና የትምክህት መረቦች ሴሎቻቸውን በማንቀሳቀስ በሰው ህይወት በህዝብና መንግስት ንብረት እንዲሁም ለዘመናት አብረው የኖሩ ብሔረሰቦችን ለማጋጨት ባደረጉት ጥረት ጉዳቶች ተከስተዋል። ሆኖም ህዝቡ የእነዚህን ኃይሎች እኩይ ዓላማ በአግባቡ በመረዳቱና ሂደቱን ለማስቆም በመነሳሳቱ ሁኔታውን ለማረጋጋት ችሏል። የፌዴራል መንግስትም በሆነ ጉዳይ ላይ የሀገራችንን ህዝቦች በከፍተኛ ደረጃ ይቅርታ ይጠይቃል።
ሰብአዊ መብቶች ጉባኤ ዛሬ ይፋ ባደረገው ልዩ መግለጫው ላይ እንዳስታወቀው ግን መንግስት እስከ ዛሬ ለህዝቡ ጥያቄ የሰጠው ምላሽ ተገቢም በቂም ነው ብሎ አያምንም። መወሰድ አለባቸው ያላቸውንም እርምጃዎች ይዘረዝራል።
በተማሪዎችና በህዝቡ ለቀረበው ጥያቄ መንግስት የተሰጠው መልስ በምንም መልኩና በማንኛውም መለኪያ በሰመጉ ተቀባይነት የሌለው መሆኑን፣ በተማሪዎችና በህዝቡ በተቀሰቀሰው ሰላማዊ የተቃውሞ ሰልፍ ሰበብ የህይወት፣ የአካል፣ የንብረት ጉዳት ያደረሱትና ጉዳቱ እንዲደርስ ያዘዙት ኃላፊዎች በአስቸኳይ ለህግ እንዲቀርቡ፣ በተማሪዎችና በህዝብ ሰላማዊ ሰልፍ ምክንያት የታሰሩ በርካታ እስረኞች በአስቸኳይ እንዲፈቱ፣
ለወደፊቱም በተማሪዎችና በህዝቡ ለሚነሱ ሰላማዊ ሰልፎችና ጥያቄዎች መንግስት በህገ መንግስቱ ድንጋጌዎች መሰረት ሰላማዊ ምላሽ እንዲሰጥም ጥሪ ያቀርባል። ባለፈው ሳምንት የኦሮሞ ፌዴራሊስት ኮንግሬስ ባሰራጨው መግለጫ ድርጅቱ ባለው መረጃ መሰረት በኦሮሚያ ይህ ቀውስ ከተቀሰቀሰበት ጊዜ አንስቶ የሟቾች ቁጥር 270 እንደደረሰ ገልጿል። በመንግስት በኩል ግን በአሁኑ ወቅት የሚጠቀስ ቁጥር የለም። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ በቅርቡ እንዳሉት ከሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን ቁጥር ያሳውቃል ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አራት ወራትን ያስቆጠረው የኦሮሚያ ተቃውሞ አሁንም በአንዳንድ አካባቢዎች እንደቀጠለ መሆኑን ዘገባዎች እየጠቆሙ ነው። ትላንት ማምሻውን በሐዋሳ ዩኒቨርሲቲ ተቃውሞ እንደነበርና ተማሪዎች መታሰራቸውን የአይን እማኝ መሆኑን ያመለከተ አንድ ተማሪ ገልጿል። የዩኒቨርሲቲው ፕሬዚዳንት በበኩላቸው ተቃውሞ ያሰሙት ተማሪዎች ቁጥር ከ30 እንደማይበልጥ ይናገራሉ። በተያያዘም በጉጂ ዞን ሊበን ወረዳ ከተለያዩ ቀበሌዎች ሰዎች እየታሰሩ መሆኑን ነዋሪዎች ይናገራሉ። የክልሉ ፖሊስ ምንም የታሰረ ሰው የለም ይላል። የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳና ሶራ ሀሌካ ያጠናቀሩትን ዘገባ ጽዮን ግርማ ታቀርበዋለች።
በሐዋሳ ዩኒቨርሲቲ ትላንት እሁድ ማምሻውን ወደ 300 የሚጠጉ የኦሮሞ ተማሪዎች ተቃውሞ ማሰማታቸውን፣ ተቃውሞ እያሰሙ በነበረበት ወቅት የክልሉ ፖሊስ ወደ ግቢው ገብቶ ድብደባ እንደፈጸመባቸውና ወደ 25 ሰው እንደታሰረ ስሙንና ማንነቱን መግለጽ ያልፈለገ አንድ የዩኒቨርሲቲ ተማሪ ተቃውሞ ከምን እንደተነሳ ሲናገር፣
የመላው ኢትዮጵያ የስፖርት ውድድር ነበር። ከዛ ልጆቹ እዛ ጋር ተሰባስቦ የኦሮሞ ተማሪዎች ማለት ነው ብዛታችን 300 አካባቢ ይሆናሉ። የጨፈሩ መጡ። ከዛ ግቢ ውስጥ ገብቶ ወዲያው ጭፈራው ወደ ተቃውሞ ተቀየረ። ዋነኛው ጥያቄያችን መንግስት ስህተት መሆኑ አምኖ በተቀበለው ማስተር ፕላን ምክንያት የታሰሩት አክቲቪስቶችና ተማሪዎች እንዲሁም በየቦታው ታስሮ ያሉት ሰዎች እንዲለቀቁ እና በማስተር ፕላኑ ምክንያት የተገደሉ ሰዎች ካሳ እንዲከፈልላቸው ነው ጥያቄ። ከዛ የክልሉ ፖሊስ ገባ። የያዙት ዱላ ሊደበድቡን ጀመሩ። ሮጦ ለማምለጥ ሞከሩ። ብዙዎቹ አመለጡ። ያ ማምለጥ ያልቻሉት ደግሞ 26 የሚሆኑት ልጆች እስር ቤት ነው ያሉት። ተደብድቦም እና ሲሮጡ ወድቆም የቆሰሉት አሉ። በቅርብ ጊዜ ከሰምስተር እረፍት ስለተመለስን ትምህርት ብዙም አልተጀመረም። ዛሬ የጀመሩት ደግሞ ገብቶ የተማሩት አሉ።
የአፋን ኦሮሞ ዝግጅት ክፍል ባልደረባ ጃለኔ ገመዳ የሐዋሳ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ዮሴፍ ማሞ በዚህ ጉዳይ ላይ አስተያየታቸውን እንዲሰጡ አነጋግራቸው ነበር።
ሀያም አይሆኑም እንኳን ሀያ ታሰሩ ጠቅላላ የወጡት ማታ ወደ 3 አካባቢ ሀያም አይሞሉም 35 አካባቢ ናቸው። ትንሽ ናቸው። እኔም እዛ በቦታው ላይ ስለነበርኩ የታሰረም የለም እዛ ወዲያውኑ እዛ የተለቀቁት የተመጣ የተደበደበ ምንም የለም። እንግዲህ አይኔ ነው የሚያየው። እዛ ነበርኩኝ።
የፖሊስ ኃይል አልመጣም?
መጥቷል። እሱ መጣ። ሲመጣ ልጆቹ ራሳቸው በቃ ተበተኑ።
ምን ነበር ሲያሰሙ የነበሩት?
ያው ዝም ብለው እንግዲህ በኦሮምኛ ነው። እኔ ኦሮምኛ አልችልም። ያው ትንሽ እንደመፈክር ምናምን ምናምን አደረጉ።
ምን ይመስላል መንፈሱ?
መንፈሱ ያው ይሄ በኦሮሚያ ያለውን ሁኔታ ይመስለኛል እንግዲህ እንጂ ሌላ ምንም አላደረጉም። ኦልሞስት ይሄ ሁሉም የሆነው 20-30 ደቂቃ አይሞላም ትዕይንቱ። በጣም ትንሽ ቁጥር ነበር የጀመሩት 10-15 የሚሆኑ። ከዛ ያን ያህል እንትን ሲሉ ተማሪ ሊሰባሰብም አልቻለም። እንግዲህ እዛው ነበርኩ። ምንም የተደበደበ የለም። ተማሪዎቹ ራሳቸው ተበታተኑ። አለቀ በቃ ትዕይንቱ።
ታዲያ ችግር የማይፈጥር ከሆነ የግቢው ጥበቃ ያለ ፖሊሶች ለምን መጡ?
አሁ ቆዩ ተበተኑ ብለን እኛም ስንል እምቢ ስላሉ ነው።
ታያ ተማሪ ወይ 30 እርሶ እንደሚሉት የግቢው እንትን ተመለሱ ሊላቸው ይችል ነበር።
እምቢ አሉ እኮ ነበርኩ። 35 አይበልጡም። እምቢ አሉ። ከዛ ድምጻቸው የማታ ስለሆን ድምጽ ይሰማ እያየናቸው እኮ ፊት ለፊት እና ያው ግቢውንም ረጥተንት ስላሉ መጣ። ሲመጣ ራሳቸው ተበተኑ።
ግን እነሱ የሚሉት የታሰሩት ትላንት ሌሊት እዛው ግቢ ውስጥ ቦታ አለ እዛ ነው፣ ዛሬ ግን ከግቢ ውጭ ተወሰዱ ነው የሚሉት።
ትላንት እኔ እዛ እያለሁ የታሰረ ተማሪ አላየውም እኔ እና እሱን ማውቀው ነገር የለም አሁን።
በተያያዘም በጉጂ ዞን በሊበን ወረዳ ነዋሪዎች ከገጠር ቀበሌዎች ሳይቀር እየተያዙ እየታሰሩ እንደሆነ በአካባቢው የሚኖር አንድ ነዋሪ አስረድቷል። ስሙ እንዲጠቀስ ያልፈለገ ነዋሪ ከሶስት ሳምንት በፊት በተደረገ ሰላማዊ ሰልፍ ተሳትፋችኋል የተባሉ ሰዎች ከየቤታቸው እየተፈለጉ እየታሰሩ መሆኑን ይናገራል።
ብዙ ቀን እየታሰረ ነው። በየቀኑ እየመጣ እየታሰረ ነው። ገናም እየተፈለገ ነው። ጉጂ ሰው ቡልቡል፣ ጠቃቀላ፣ ስሚንቶ፣ አዴታ፣ ቆራቲ በገጠር ገበያ ቀበሌ ውስጥ ነው አብዛኛውን በጣም እየተፈለገ ሰው ያለው።
ወደ 19 ሰው በዛሬው ዕለት ከእስር እንደተለቀቀ ይኸው ነዋሪ ገልጾ ወደ 30 ሰው እንደሚቀርና አሁንም ፍለጋው እንደቀጠለ ይገልጻል። የሊበን ወረዳ ፖሊስ መርማሪ አቶ ተሾመ ቃልቻ በበኩላቸው ስለ ሁኔታው ተጠይቀው ምንም የታሰረ ሰው የለም ብለዋል።
ተከታዩ የመጽሔት ዘገባ ወደ አዲስ አበባ ይመልሰናል። የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በኢትዮጵያ የተከሰተውን የረሃብ ወይም የድርቅ አደጋ ለማቃለል በሚደረገው ጥረት የሚረዳ ቡድን ባለፈው ሳምንት ወደ ኢትዮጵያ እንደላከ የአገልግሎት ስራ አስኪያጇ ጊል ስሚት ገልጠዋል። ኢትዮጵያ ውስጥ ኤልኒኞ በተባለው የአየር ጠባይ ለውጥ ሳቢያ የተከሰተው ድርቅ ከዚህም የከፋ አደጋ ከማስከተሉ በፊት ለመቆጣጠር የሚቻልበት ስራ እንደተጀመረ ኢትዮጵያ የገባው የዚህ ቡድን መሪ ጆናታን አንደርሰን ለአሜሪካ ድምጽ ራዲዮ ገልጠዋል። እስካሁን ባለው ጊዜ በድርቁ ሳቢያ የሞተ ሰው እንደሌለ፣ የቁም እንስሳት ግን መሞታቸውን ሚስተር አንደርሰንን ጠቅሶ የትግርኛው ክፍል ባልደረባችን በተስልጣን ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳሐዬ ይዛ ቀርባለች።
ዳርት በሚል የእንግሊዝኛ አህጽሮት የሚታወቀው በውጭ ሀገራት የተከሰቱ ቀውሶችን በማስወገድ ተግባር የሚረዳ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ክፍል የከፋ ሁኔታ ከመፈጠሩ በፊት የድርቁን ሁኔታ ለመቆጣጠር ወደ ኢትዮጵያ እንደተላከ የቡድኑ ምክትል ኃላፊ ጆናታን አንደርሰን ገልጸዋል። ወደ ኢትዮጵያ የተላኩት ሰዎች 14 ሲሆኑ የቡድኑ አባላት ቁጥር እንደ አስፈላጊነቱ ሊጨምርና ሊቀንስ እንደሚችል አክለው ተናግረዋል። የቡድኑ አባላት በሰብአዊ ረድኤት የረጅም ጊዜ ልምድ ያላቸው ሰዎች፣ የሎጂስቲክስ ድጋፍ የሚሰጡ ቴክኒካዊ አማካሪዎችና የቀንድ ከብት ባለሙያዎች እንደሚገኙባቸው ጆናታን አንደርሰን ተናግረዋል። አንደርሰን ቡድኑ ባለፈው ሳምንት ኢትዮጵያ ከገባ ወዲህ ስላከናወናቸው ተግባሮች ገልጸዋል።
ጥናት አካሄደናል። በአሁኑ ወቅት ኢትዮጵያን የገጠማት ድርቅ በ50 ዓመታት ውስጥ ባልታየ አይነት የከፋ ነው። ድርቁ የተከሰተው ትግራይን፣ አፋርን፣ የአማራ ክልልን፣ የደቡብ ህዝቦችን፣ የሶማሌ ክልልንና ኦሮሚያን ባካተቱ 6 ክልሎች ነው። ብዙ የቀንድ ከብቶች መሞታቸውን ለማየት ችለናል። የምግብና የሚጠጣ ውሃ እጥረትም አለ። ከመኖሪያ መፈናቀልም እያስከተለ ነው።
በኢትዮጵያ የተከሰተው ድርቅን በሚመለከት እስካሁን ባለው ጊዜ በተደረገው ጥናት መሰረት ሰዎች በድርቁ ምክንያት የተጎዱ ቢሆንም የሞቱ ሰዎች መኖራቸውን የሚያሳይ ምልክት እንደሌለ የገለጹት ጆናታን አንደርሰን እስካሁን ባለው ጊዜ የበዛ እርዳታ ያቀረበው የዩናይትድ ስቴትስ መንግስት እንደሆነ ጠቁመዋል። በውጭ ሀገራት የተከሰቱ ቀውሶችን በማስወገድ ተግባር የሚረዳ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ክፍል ዳርት በኢትዮጵያ ለሚያስፈልገው ስራ ከ530 ሚሊዮን ዶላር በላይ እንደተመደበለት አንደርሰን ገልጸዋል። ይህ የተመደበው ገንዘብም ቡድኑ ከመላኩ በፊት ሲሰራበት እንደቆየ፣ የዚሁ ቡድን ኃላፊነትም የተጀመረውን ስራ ማቀላጠፍ መሆኑን አንደርሰን ጨምረው ገልጸዋል። ዩናይትድ ስቴትስ እስካሁን ባለው ጊዜ የለገሰችው 400 ሚሊዮን የወጣበት የምግብ ረድኤት ለ4 ሚሊዮን ተረጂዎች ተከፋፍሏል። በበቂ ምግብ ጉድለት ለማቀቁ ልጆችና ለነፍሰ ጡር ሴቶች እርዳታ እየተደረገ ነው። የውሃ ጉድጓድም እየተቆፈረ ነው። ውሃ ለሚያስፈልጋቸው እንዲዳረስም እየተደረገ ነው። አርሶ አደሮች ዝናብ ሲገኝ የሚዘሩት እህልንም እያቀረብን ነው ሲሉ የቡድኑ ምክትል ኃላፊ አንደርሰን ገልጸዋል። ዩናይትድ ስቴትስ የለገሰችው መጠን በኢትዮጵያ የተከሰተውን ከባድ ድርቅ ለማቃለል ከሚያስፈልገው ገንዘብ ጋር ሲወዳደር ያነሰ ስለሆነ ጥረታችሁ በገንዘብ እጥረት ምክንያት እንዳይሰናከል ስጋት አይኖርምን ለሚለው ጥያቄ
አስፈላጊ ጥያቄ ነው። የኢትዮጵያ መንግስትና የሰብአዊ ረድኤት ድርጅቶች ምን ያህል ገንዘብ እንደሚያስፈልግ አስታውቀዋል። 10 ሚሊዮን የሚሆኑ ሰዎች አስቸኳይ ጊዜ የምግብ እርዳታ የሚጠብቁ ናቸው። ተጨማሪ 8 ሚሊዮን ደግሞ የምግብ ዋስትና የላቸውም። 2.2 ሚሊዮን የሚሆኑ ሕፃናት በምግብ እጥረት የማሰኑ ናቸው። 450,000 ሕፃናት ደግሞ ከባድ የምግብ እጥረት ገጥሟቸዋል። የሚያስፈልገው ገንዘብ 1.5 ቢሊዮን ዶላር ነው። ያለው በጀት ግን ግማሹ ብቻ ነው። ስለሆነም የሚያስፈልገው ገንዘብ እስካሁን ከተሰጠው የበዛ ነው። ተጨማሪ የውጭ ረድኤት ያስፈልጋል ማለት ነው።
ኢትዮጵያ ውስጥ ለ2 ዓመታት ተኩል ያህል በሰብአዊ ረድኤት ዘርፎች እንደሰሩ የተናገሩት አንደርሰን የዩናይትድ ስቴትስ ቡድን መሪ ግን ለብዙ ዓመታት በኢትዮጵያ እንደሰሩ የቡድኑ አባላት የሆኑ ኢትዮጵያውያንም እንዳሉበት አንደርሰን ሳይገልጹ አላለፉም። የድርቁን ችግር በማቃለል ተግባር ለመርዳት የሚፈልጉ ካሉ www.cidi.org በሚል ድረገጽ ውስጥ ገብተው ኢንፎርሜሽን ለማግኘት እንደሚችሉ ጆናታን አንደርሰን ገልጸዋል። በውጭ ሀገራት የተከሰቱ ቀውሶችን በማስወገድ ተግባር የሚረዳ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ክፍል ከባድ አውሎ ንፋስን፣ ርዕደ ምድርንና ድርቅን የመሳሰሉ ቀውሶች በደረሱባቸው የዓለም ሀገሮች የሚረዳ ተቋም ነው።
ወደ ተከታዩ የመጽሔት ርዕስ እንሻገር። የሶሪያ የሰላም ድርድር ዛሬ እንደገና ተጀምሯል። ይሁን እንጂ ይህንን በአካባቢው ሰላምና መረጋጋት የመፍጠር ጥረት ክፋት አሳቢዎች ሊያደናቅፉት ውስጥ ውስጡን ጥረት ሊያደርጉ እንደሚችሉ ስቴፋን ዲሜትስቱራ አስታወቁ። የተባበሩት መንግስታት የሶሪያ ጉዳይ ልዑክ ዲሜትስቱራ እንዲህ አይነቶቹ ጥረቶች እንዲያውም ይበልጥ እንደሚያጠነክሯቸውና ለአውዳሚው ጦርነት የፖለቲካ መፍትሄ ለማስገኘትም በጽናት እንዲሰሩ እንደሚያደርጓቸው ነው የገለጡት። ድርድሮቹ እየተካሄዱ ካሉባት ጄኔቫ ሪፖርተራችን ሊሳ ሽላይን ያስተላለፈችውን ዘገባ ዝርዝር ሰለሞን አባት ይዞ ቀርበዋል።
የሶሪያ ተፋላሚ ወገኖች ፊት ለፊት ተገናኝተው ለመነጋገር አሻፈረን እያሉ ነው። በመሆኑም ሁለቱንም ለማቀራረብ እየጣሩ ያሉት የመንግስታቱ ድርጅት መልእክተኛ ስቲቨን ዲሜትስቱራ የአንዱን ሐሳብ ወደ ሌላው፣ የዚያኛውንም ወደዚያኛው እየወሰዱ የማሸማገሉንና የመመካከሩን ሥራ እያከናወኑ ነው። ሁኔታው ትርጉም ያላቸውን ጭብጦች እያነሱ ለመምከር እክል እንደማይፈጥርባቸው ልዑኩ ተናግረዋል። ንግግሮቹ ሶሪያን ማስተዳደር፣ አዲስ ሕገ መንግሥት መቅረጽ፣ በመጪው አንድ ዓመት ከመንፈቅ ውስጥም የችግሮቹ ሁሉ መፍቻ እናት ብለው የጠሩትን የሽግግር መንግሥት መምረጥ በሚቻልባቸው ሁኔታዎች ላይ ነው የሚመክሩት። ቀደም ያሉት ንግግሮች የተስተጓጎሉት የፕሬዚደንት ባሻር አልአሳድ ዕጣ ፈንታ ወይም ቦታ ምን ይሁን በሚል ጥያቄ ላይ ወገኖቹ መንታ መንገድ ላይ በመለያየታቸው ነው። የአሳድ ጉዳይ ጥያቄ ውስጥ ሊገባ አይችልም የሚሉት የመንግስቱ ተደራዳሪዎች በተባበሩት መንግስታት ድርጅት የበላይ ክትትል የሚደረግን ምርጫ ሐሳብ አይደግፉም። ተቃዋሚዎቹ ደግሞ አሳድ የሚባሉ ሰው በአዲሱ መንግስት ውስጥ ማየትም መስማትም አንፈልግም ሲሉ ቆይተዋል። ከዚህ ዛሬ ከተጀመረው ንግግር ጋር ተያይዞ በጉዳዩ ላይ ዲሜትስቱራ ሐሳብ ከመስጠት ቢቆጠቡም ችግሮች ግን ሊኖሩ እንደሚችሉ አልሸሸጉም።
ኢፍ ዱሪንግ ዲስ ቶክስ And in the next rounds, we will see no notice of any willingness to negotiate, which we hope.
በዚህና በመጪዎቹም የድርድር ዙሮች የመነጋገር ፍላጎት እንደሌላቸው የሚጠቁሙ ምልክቶችን ካላየን፣ በእርግጥም ይኖራሉ ብለን አንጠብቅም። ጉዳዩን የሶሪያ ድጋፍ ዓለም አቀፍ ቡድን ተባባሪ ሊቃነ መናብርት ወደ ሆኑት ተጽዕኖም ወዳላቸው ወደ ሩሲያና ወደ አሜሪካ እንዲሁም ወደ የጸጥታው ጥበቃ ምክር ቤቱ እንወስደዋለን።
ድርድሮቹ መስራት አለባቸው ብለው እንደሚያምኑ ዲሜትስቱራ ገልጸዋል። ጦርነቱ እጅግ አሳዛኝና አስፈሪ ጉዳት ማድረሱን አስታውሰዋል። ባለፉት 5 ዓመታት የጦርነት እሳት የ250,000 ሰው ሕይወት መብላቱን ተናግረዋል። ከ6.5 ሚሊዮን በላይ ቁጥር ያለው ሰው በሀገር ውስጥ ተፈናቅሏል። ግማሽ ያህሉ ሕፃናት ናቸው። ከ3 ሚሊዮን በላይ ሰው ደግሞ ወደ የጎረቤት አገሩና ርቆም ተሰዷል። ዛሬ እንደገና የተጀመረው የድርድር ሂደት ለሶሪያ መጻኢ ዕጣ ብቸኛ ተስፋ ነው ይላሉ ዲሜትስቱራ። ሌላ አማራጭ የለም። ይህ ካልሰራ በዚህ እንሄዳለን የሚባልበት የክት መንገድ የለም።
Well, as far as I know, the only plan B available is return to war.
እኔ የምረዳው ብቸኛው ተለዋጭ መንገድ የጦርነት መንገድ ነው። ወደ ጦርነት ከተገባ ደግሞ ከቀደመው የከፋ ሊሆን ይችላል።
የአሁኑ የድርድር ዙር የሚጠናቀቀው የፊታችን መጋቢት 15 ነው። ከዚያ በኋላ ደግሞ ከአንድ ሳምንት እስከ 10 ቀናት ከሚሆን ጊዜ በኋላ ይቀጥላል። በጠቅላላው የሶስት ዙር ድርድሮች ይኖራሉ ብለው እንደሚያስቡ ስቲቨን ዲሜትስቱራ አመልክተዋል። በእርግጥ አሉ የመንግስታቱ ድርጅት መልእክተኛ፣ ያኔ ስምምነት ላይ አይደረስም። ለሰላም የምናደርገው ጉዞ ግልጽ መሪ ካርታ ግን ይኖረናል።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቶች እናሰማለን።
አይ ሰላማን ባላለው ከካናዳ ቶሮንቶ ነው የሚደውለው። ትዝታ በላቸው በግሌ በጣም ማደንቃት ጋዜጠኛ ነች። ህግ ባለሙያዎች ብላ ዶክተር መሀሪ፣ ዶክተር ገብሬና ዶክተር ካሳን ብርሃኑን ኢንተርቪው ያደረገቻቸውን አዳምጫለሁኝ። ሰዎቹ በእውነት መልሶቻቸው በሙሉ ከነ ቴድሮስ አድሃኖም እና ከነ ኃይለማርያም ደሳለኝ ጋር ምንም ልዩነት የሌለው የካድሬ መልስ ነው የሰጡት እና ለማንኛውም መልካም ቀን ሰላም አሉ።
ቮይስ ኦፍ አሜሪካ እንደምን አላችሁ? በ11/3/2006 ማታ ላይ የተላለፈው የወያኔ ጠቅላይ ሚኒስትር ኃይለማርያም ሪፖርት ላይ አስተያየት ለመስጠት ነው። ወያኔ መቼ ነው የኢትዮጵያን ሕዝብ ይቅርታ የሚጠይቀው? 25 ዓመታት ያጠፋ ወያኔ ዛሬ ምን ታይቶት ነው ሕዝቡን ይቅርታ እንጠይቃለን የሚሉት? ይሄ በይቅርታ የሚታለፍ ጉዳይ አይደለም። ምክንያቱም ግልጽ ነው። ወያኔ መልኩን በመቀያየርና ስልቱን በመለዋወጥ ዘላለም ዓለም ለመኖር ስል ይህንን ዘዴ አወራ። ለመሆኑ የአገሪቱ ጠቅላይ ሚኒስትር ሳያውቁ አንድም እርምጃ አይወሰድም? እኔ ከደሙ ንጹህ ነኝ ለማለት ይፈልጋሉ ኃይለማርያም ደሳለኝ። ታዲያ የጠፋ የሰው ህይወት በምንም መተካት አይቻልም። በገንዘብ የምንተካ ህይወት የሌላቸው ነገሮች ብቻ ነው። ኃይለማርያም ለአፋቸው እንኳን ትንሽ አይከብዳቸውም። ሁኔታው አዲስ ነገር አይደለም። ለዚህ ነው ለሰው ህይወት ክብደት የማይሰጡት። እኔ የግሌን አስተያየት የምሰጠው ወያኔ ወንበሩን በግሉ አልገዛም። ስልጣንና አገሪቱ የሰፊ የኢትዮጵያ ህዝብ ነው እንጂ ወያኔ ብቻ እንደ ግል ይዞታ ይዞ አልወርድም ሳይሆን በሰላም ስልጣኑን ለኢትዮጵያ ህዝብ መስጠት አለበት። ጥሩ መሪ እግዚአብሔር እስጠን። ጸጋዬ ወልደ ስፋው ከተባበሩት አረብ ኤምሬቶች።
ሄሎ፣ ጤና ይስጥልኝ የቪኦኤ አዘጋጆችና እድምተኞች በሙሉ። ፍቅረ ስላሴ ከካናዳ ነው የምደውለው። ጠቅላይ ሚኒስትር ባለፈው ከሶስት ቀን በፊት የሰጡትን ንግግር አድምጫለሁ። አሁን ሳስበው ጠቅላይ ሚኒስትር ታምራት ከዚህ በፊት ትኮራ አታደለኝ ብለው ከስልጣናቸው እንደወረዱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተጠያቂ ነኝ ብለው ከስልጣን ሊወርዱ አስቦ ይሆን እንዴ? እባክዎ ጠቅላይ ሚኒስትር በድፍረት አገራዊ ምክክር ጠርተው ኢትዮጵያን ወደ ተሻለ ቦታ ለመምራት ሁኔታዎችን ቢያመቻቹ ይሻላል። አመሰግናለሁ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። የምትሰሙት ሙዚቃ እንደሚጠቁመው አሁን ደግሞ ወደ ፌስቡክ ገጻችን የእናንተ ድምጾች ነው የምንወስዳችሁ። አዎንታዊ ፋይዳ ያላቸው ውይይቶችን ለማበረታታት በወቅታዊ ርዕሰ ጉዳዮች ዙሪያ በሚነሱ ጥያቄዎች የዛሬውን ላስታውስና ከአስተያየቶቻችሁ ጥቂቱን መልሰን እናጋራችሁ። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያና በሌሎች የአገሪቱ ክልሎች ለተፈጠረው የህዝብ ቅሬታ መንግስታቸውና ፓርቲያቸው ሙሉ ኃላፊነት እንደሚወስዱ ባለፈው ሳምንት መገባደጃ ማስታወቃቸው ይታወሳል። በእርሱ አስተያየት ይህ ኃላፊነት በምን ይተረጎማል? መንግስት ይህን ካለስ ምን እርምጃ መውሰድ አለበት? በሚል ለቀረቡት የመነጋገሪያ ሀሳቦች በርካታ አድማጮቻችን መልስ ሰጥታችኋል። አቶ ገብረስላሴ ጌታሁን የመልካም አስተዳደር ችግር መፈታት አለበት፣ የኢህአዴግ ባለስልጣናት፣ ሚኒስትሮች በአገር ውስጥ በየዞኑ በየወረዳው ህዝብን ሰብስበው ከህዝብ አንደበት አዳምጠው መፍትሄ መስጠት አልፈለጉም። ህወሓት ኢህአዴግ የህዝብ ቅሬታን ያዳምጥ፣ ብሔራዊ እርቅ አገር ሽማግሌ ይቋቋም፣ የታሰሩ ሰላማዊ ታጋዮች ይፈቱ፣ ይቅርታ ይደረግ።
አቶ ተስፋዬ በቀለ ደግሞ ይህ መደነቅ ያለበት በሳል የችግር መፍቻ የመጀመሪያ እርምጃ ነው። ከስህተት መማር እኮ አርቆ ሀሳቢነት ነው። ሊበረታታ እንጂ ሊወቀስ አይገባም።
ሙጎ ሙጎ የተባሉ ሌላው አድማጫችን የሞቱት ይመለሳሉ፣ አርቆ ማሰብስ ከመግደል በፊት ቢሆን እውነትም ብስለት ነበር ሲሉ ይመልሳሉ። ኢሳያስ ታደሰ የተባሉ ሌላው አድማጫችን መሆን የሚገባው ሀገራዊ እርቅ እንዲደረግ አምኖ በጊዜ ወደ ተግባር በመግባት አገሪቱን ማዳን ነው ከጥፋት። ስለዚህ በየግንቦት ሀያው ከጠላት ጋር በነበረው ውጊያ የሚለውም አነጋገር መቆም አለበት። ምክንያቱም ጠላቶች የተባሉትን ቤተሰቦች ኢትዮጵያዊ ነውና ብለዋል።
አቶ ተመስገን ኃይሉ የተባሉ ሌላ አድማጭ ኃላፊነት ከተሰማው በሃይማኖትም ሆነ በፖለቲካው ዘርፍ ለነጻነታቸው ሲታገሉ እያፈሰ በየማጎሪያ ቤቱ ሰቆቋ የሚፈጽምባቸውን ዜጎች ይፍታ። በተለያዩ ክፍሎች በጸጥታ ኃይሎች ለገደሏቸውና ላስገደሏቸው ካሳ ይክፈሉ፣ ካልሆነ በህዝብ ላይ ማሾፍ ነው ብለዋል።
አስተያየቶቻችሁን ያደረሳችሁ እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን የሳምንቱ ቀዳሚ ቅንብር ስፖርት።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክሱ ስፖርት ሩጫ ውድድር ኢትዮጵያዊቷ ወርቅነሽ ደገፋ በትላንቱ ከሮም ኦስቲያ ግማሽ ማራቶን ድል ተቀዳጅታለች። የወንዶቹን ኬንያዊው ሰለሞን ኪሩዋ የጎ አሸንፏል። በባርሴሎና ማራቶን በሴቶቹ የስፔኗ ቫለሪ አይቤ ቀድማ ገብታለች። የወንዶቹን ኢትዮጵያዊው ዲኖ ሰፊር አሸንፏል። በእግር ኳስ የአፍሪካ ክለቦች ሻምፒዮና ቅዱስ ጊዮርጊስና ቲፒ ማዘምቤ እኩል 2-2 ተለያይተዋል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። አትሌት ወርቅነሽ ደገፋ የትላንቱን ከሮም ኦስቲያ ግማሽ ማራቶን አሸንፋ ስትገባ ያስመዘገበችው ጊዜ 1 ሰዓት 7 ደቂቃ ከ08 ሴኮንድ ነው። ውድድሩን በአብዛኛው ስትመራ የቆየችው ኬንያዊቷ ኪሩዋ የጎ በሁለተኝነት አጠናቃለች። ሌላይቱ የኬንያ ሯጭ ማግዳሌን ማሳይ ሦስተኛ። የወርቅነሽ ሰዓት በዚህ ውድድር ሁለተኛው ፈጣን ጊዜ ተብሎ ተጽፏል። በ2012 ፍሎረንስ ኪፕላጋት ከኬንያ ካስመዘገበችው 1 ሰዓት 6 ደቂቃ ከ38 ሴኮንድ ቀጥሎ ማለት ነው። ከራሷ የቀድሞ ፈጣን ጊዜ ላይም 6 ሴኮንዶች አሻሽላለች ወርቅነሽ ደገፋ በትላንትናው ዕለት። በማሸነፌ ተደስቻለሁ፣ ባስመዘገብኩት ሰዓትም ኮርቻለሁ። ከቀጣይ ውድድሮቼ በፊት ጥሩና በጣም ጠቃሚ ሙከራ ሆኖኛል ስትልም አስረድታለች ወርቅነሽ አሸንፋ ከገባች በኋላ ለጋዜጠኞች ስትናገር። በትላንቱ የሮም ኦስቲያ ግማሽ ማራቶን ከ13 ሺህ በላይ ሯጮች ተሳትፈዋል። በመግቢያ ላይ እንደገለጽኩት ደግሞ በዚህ ውድድር የወንዶቹን ቀድሞ በአንደኝነት የጨረሰው ኬንያዊ ሰሎሞን ኪሩዋ የጎ ነው። 58 ደቂቃ ከ44 ሴኮንድ ነው ጊዜው። በ2013 ዊልሰን ኪፕሮፕ ካስመዘገበው የኮርሱ ፈጣን ሰዓት ላይ 31 ሴኮንዶችን አንስቶለታል። ሊዮናርድ ኪፕሮች ሁለተኛ፣ ሬሚ እንዲዋ ሊሞ ሦስተኛ። ወደ ባርሴሎና ማራቶን ስንሸጋገር የሴቶቹን የስፔኗ ቫለሪ አይቤ በ2526 አንደኛ፣ አይናለም ካሳሁን ከኢትዮጵያ ሁለተኛ፣ ሞቱ መገርሳ አሁንም ከኢትዮጵያ ሦስተኛ መውጣታቸውን እናገኛለን። ከኮርሱ በተቃራኒ ይነፍስ የነበረው ኃይለኛ ነፋስ ውድድሩን እንዳከበደው ተዘግቧል። በወንዶቹ የመጀመሪያዎቹ አጥቂዎች ሦስት የኢትዮጵያና አራት የኬንያ ሯጮች ነበሩ። ዲኖ ሰፊር፣ አበጃ አያናና አብዲ ፉፋ ከኢትዮጵያ፣ ኪፕቹምባ፣ ሉካ ሮቲች፣ ፒዩስ ኪፕሮፕና አልበርት ኮሪር ከኬንያ ነበሩ ዋና ተፎካካሪዎች። በመጨረሻው ዲኖ ሰፊር ከኢትዮጵያ በ2 ሰዓት 9 ደቂቃ ከ31 ሴኮንድ በአንደኝነት ጨርሷል። ኮሪር ሁለተኛ፣ ኪፕቹምባ ሦስተኛ። የትላንቱን የባርሴሎና ማራቶን 10899 ሯጮች አጠናቀዋል። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል የምወስዳችሁ። ትላንት በባህር ዳር ስታዲየም ቅዱስ ጊዮርጊስና ቲፒ ማዘምቤ እኩል 2-2 የተለያዩበትን ጨዋታ ያስቀድማል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የ2016 የአፍሪካ ክለቦች ሻምፒዮንስ ሊግ የመጀመሪያ ማጣሪያ ትናንትናና ከትናንት በስቲያ በተለያዩ የአፍሪካ ከተሞች ተካሂደዋል። ትናንት በውቢቷ የባህር ዳር ከተማ በኢትዮጵያዊ ቅዱስ ጊዮርጊስና በኮንጎ ዲሞክራቲኩ ቲፒ ማዘምቤ መጀመሪያ ማጣሪያ አድርገው አልተሸናነፉም፣ ሁለት ለአቻ ተለያይተዋል። በሜዳውና በደጋፊዎቹ ፊት የተጫወተው ቅዱስ ጊዮርጊስ በመጀመሪያዎቹ ሀያ ደቂቃ ተጋጣሚውን በልጦ ተጫውተዋል። በስልሳ ሺህ ህዝብ ተመልካች የተሞላው ስቴዲየም እጅግ ደምቆ አምሽቷል፣ ድጋፉንም አሳይቷል። የዕለቱ ኮከብ በኃይሉ አሰፋ በቅጽል ስሙ ቱሳ ይባላል። ጨዋታው በተጀመረ 11ኛ ደቂቃ ላይ ከ20 ሜትር መትሮ ደጋፊውን ያስጨፈረ ግሩም ድንቅ ጎል አስቆጥሯል። እንግዳው ቡድን ቀድሞ በተቆጠረበት ጎል ሳይረበሽ የጊዮርጊሶችን አጨዋወት ቀስ በቀስ እየለመደ አቻ የሆነባትን ጎል በዳንኤል ኦጂ አማካኝነት ያስቆጠረውም ለረፍት ሊወጡ ጥቂት ሰከንዶች ሲቀረው ነው። ከረፍት መልስ ማዝምቤዎች ጫና ፈጥረው ወደ ጊዮርጊስ ጎል የተሻማ ኳስ አቻሌ ታመነ አድናለሁ ብሎ በግንባሩ ገጽቶ በራሱ መረብ ላይ አሳርፏታል። ለማዝምቤ ሁለተኛዋ ጎል ይቺ ነች። በስልሳ ዘጠነኛው ደቂቃ ላይ ልማደኛው በኃይሉ ከቅጣት ምት ቀጥታ አክርሮ የመታት ኳስ ለጊዮርጊሶች ሁለተኛ ግብ ሆና ስትመዘገብለት ስቴዲየሙን የመላው ተመልካች ወደር የሌለው ደስታውን አስተጋብተዋል። ሜዳውን ሲያካብል ያመሸው በኃይሉ ከጨዋታው በኋላ እንደተናገረው የማይቻል የሚመስለው ቲፒ ማዘምቤ ላይ ሁለት እንዳገባን ሁሉ በመልሱ ጨዋታም ከሳምንት በኋላ ማለት ነው ሜዳው ድረስ ሄደን የማናሸነፍበት ምክንያት የለም ብለዋል። የአፍሪካው ሻምፒዮናው ቲፒ ማዘምቤ ባለቤትና ሊቀመንበር ሚስትር ሞይስ ማዘምቤ በቅዱስ ጊዮርጊስ አጨዋወት መደነቃቸውን ተናግረዋል። ከቅዱስ ጊዮርጊስ ለተደረገላቸው መስተንግዶ አመስግነው የመልካም መስተንግዶውን አጸፋ ምላሽ ግን ድርጅቶች ሀገራችን ሲመጡ እናሳያለን ብለዋል ሊቀመንበሩ። በፊማ ዘንበ ከሶስት ሳምንት በፊት የአፍሪካ ክለቦች ሻምፒዮን አሸናፊ ሀያል ቡድን ነው። ይሄ ነው ዛሬ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። አድማጮች ያለን ጊዜ ይኸው ነው ለዛሬ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ
አድማጮች። አሁን ሁለተኛው ሳምንታዊ ዝግጅት አፍሪካ ነክ ርዕሶች። የቤኒኑ ፕሬዝዳንት ታማስ ቤኒ ያይ የአገሪቱን ህገ መንግስታዊ ድንጋጌ ተከትለው ሁለተኛው ፕሬዝዳንታዊ ስልጣን ዘመናቸው ሲያበቃ የሚተኳቸውን ሰው ለማስመረጥ ባለፈው ሳምንት እሁድ ምርጫ እንዲካሄድ በማድረግ በምሳሌነት ተጠቅሰዋል። በሌላ በኩል ግን የብሩንዲ፣ የሩዋንዳና የኮንጎ ዲሞክራሲያዊ ሪፐብሊክን የመሳሰሉ መሪዎች ህገ መንግስታዊ ድንጋጌዎችን ስልጣን ለመቆየት በሚያስችላቸው አቅጣጫ በመለወጥ ለተጨማሪ ስልጣን ዘመን ራሳቸውን ሲያመቻቹ ቆይተዋል ይላል ያዳነች ፍስሐዬ የዛሬው አፍሪካ ነክ ርዕሶች። ዶክተር ግላውዲዮስ አርአያ ባለፉት ጥቂት ወራት ስልጣን ዘመናቸውን ለማራዘም ስለሞከሩ የአፍሪካ ሀገራት መሪዎች በሚያስረዱበት ይጀምራል ፕሮግራሙ።
ባለፉት ሁለት ዓመታት በተለይ አንዳንድ የአፍሪካ ሀገሮች መሪዎች ለብዙ ጊዜ ስልጣን ኩርቻ ላይ ከቆዩ በኋላ ስልጣን ጊዜያቸውን በሬፈረንደም ለማራዘም ሞክረዋል። ለምሳሌ ሩዋንዳ ፓውል ካጋሜ፣ የቡሩንዲውም ፒየር ንኩሩንዚዛ ለሶስተኛ ጊዜ ለመመረጥ ሲሞክሩ አገሪቷ ወደ ብጥብጥና እርስ በርስ ጦርነት ነበር ያመራቸው። በተመሳሳይ መልኩ የኡጋንዳው ሙሴቪኒ ስልጣን ኩርቻ ላይ ከቆዩ ቆይተዋል። እንግዲህ የኮንጎ መሪዎችም እንደዛ ናቸው። በአንጻሩ ግን በምዕራብ አፍሪቃ ምርጫን አስመልክቶ የዲሞክራሲ ጭላንጭል ተከስተዋል ማለት እንችላለን። ለምሳሌ ለብዙ ጊዜ በስልጣን ላይ የነበሩት የቡርኪና ፋሶ መሪ ብሌዝ ካምፖሬ ከስልጣን እንዲወርዱ ተደርገዋል፣ አምና ማለት ነው። የናይጄሪያ መሪም ጉድላክ ዮናታን እሳቸውም ከምርጫ ተሸንፈው እንዲያውም አምነው ተቀብለው ከስልጣን ወርደዋል። እና መልካም የዲሞክራሲ ጭላንጭል በምዕራብ አፍሪካ እየታየ ነው። እና በኒንም ልክ እንደዛ ነው። አሁን የበኒኑ እንዲያውም በጣም ጥሩ የሚባለው የበኒኑ በርካታው የቤኒን ዜጎች ቶማስ ቦኒ ያዩን ለመምረጥ ተዘጋጅቶ ነበር። ነገር ግን እንደጠቀስሽው በቤኒን ሕግ መሰረት ለሶስተኛ ጊዜ ሊመረጡ አይችሉም ስለተባለ ሕዝቡም ይህንን ከሰማ በኋላ ከማመፅና አምባጓሮ ከመፍጠር ይልቅ ሕጉን ተከትሎ በሰላማዊ መንገድ እጅግ አመርቂና ስኬታማ የሆነ ምርጫ ነበር ያካሄደው። ይሄ በጣም 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 ደስ የሚያሰኝ ነው። የሆነ ሆኖ ግን ሌሎች ለፕሬዚደንትነት እጩ ሆነው የቀረቡ ነበሩ። ለምሳሌ አንዳንድ ታዋቂ የድሮ የአይኤምኤፍ አፍሪካ ዳይሬክተር የነበሩ አብዱላይ ቢዮ የሚባሉ ቲካና፣ የድሮ ጠቅላይ ሚኒስትር ፓስካል ኪፓኪ የሚባሉ እነሱም ተወዳድረዋል። እንግዲህ ፓትሪስ ታሎን የሚባሉ ደግሞ ሀብታም ሰውዬ በተለይ በጥጥ ምርት ሀብት ያከማቸው የታወቁ እነሱም ተሳትፈዋል። እንግዲህ ግን በጣም ደስ ከሚለው ነገር ቢኖር ሌሎች የአፍሪካ ሀገሮች እንግዲህ ትምህርት ያገኙበታል ብዬ ማምነው እኔ ከዚህ ከበኒኑ ፕሬዚደንቱ የተናገሩት ነው። ፕሬዚደንቱ አይቻልም ለሶስተኛ ጊዜ ተብሎ ከተነገራቸው በኋላ ህጉን አክብረው በኒን ትልቅ ዲሞክራሲ ናት፣ እኔ ከሄድኩ በኋላ ዲሞክራሲያችን አንድ እርምጃ ወደፊት ይራመዳል፣ ሪፐብሊኩ ደግሞ አንድ የተዋሃደ አገር መሆኑን በማወቅ ነው ስልጣኑን ምተው አሉ። ደስ የሚያሰኝ ነው። እንግዲህ
በውድድሩ የተሳተፉት 33 ተወዳዳሪዎች ከመሆናችን በላይ በብዛት ያፈሰ ተወዳዳሪ ያለ አይመስልምና ይሄ ራሱ ይህ ሁኔታ የምርጫው ሂደት ምን መልክ እንደነበረው ሊያሳየን ይችላል።
በጣም ጥሩ እኮ ነው። እንደዛ ሲሆን አንደኛ የህዝቡ ተሳትፎ ምን ያሳያል፣ ጫና አድርጎ ወይም በኃይል ምልክቶች እንዳልታዩ ነው የሚያሳየው። የምርጫ ዲሞክራሲው በጣም ጥሩ በሆነ መንገድ እየተመራ መሆኑን ነው የሚያሳየው። የቤኒን ከሌላው በጣም ለየት የሚያደርገው እስካሁን ድረስ እንግዲህ ማን አሸናፊ እንደሆነ እንኳን ለማወቅ ያልተቻለበት ሁኔታ ነው የተፈጠረው። የማክልበት ነገር ቢኖር ጠቅላይ ሚኒስትሩ ላይኖል ዚንሱ ያሉት የምርጫ አጠቃላይ ሁኔታ አስመልክቶ ብለዋል፣ ኩራት ተሰምቶኛል። ምርጫው ዘመቻ ያለምንም ሁከት ከመካሄዱን ባሻገር ዲሞክራሲ በግብር የተተረጎመበት ነው ማለት ይቻላል አሉ። እኔም እንደዛ አድርጌ ነው ማየው። እንግዲህ ሰላማዊ ሰልፍ የለ፣ ረብሻ የለ፣ ተቃውሞ የለ።
እንግዲህ ቅድም ጠቀስ እንዳደረጉት አፍሪካ ውስጥ ሙሉ በሙሉ የጨለመ አይደለም። ናይጄሪያና በሌሎችም እንደዚሁ ምርጫ ተካሂዶ በሰላም ተሸጋግሯል። በናይጄሪያ በተለይ እንደ ትልቅ ነገር ነበር የታየው። በአንጻሩ ደግሞ ለምሳሌ ቡሩንዲ ያየ ነው በስልጣን ላይ ለመቆየት ባደረጉት ጥረትና ተጨበረበረ በተባለ ምርጫ ፕሬዚዳንቱ ካሸነፉ በኋላ ሀገሪቱ ወደ ግጭትና ትርምስ ናት ያመራችውና ለማየት ቢሞከር እነዚህ መሪዎች ጭንቅላታቸው ውስጥ ያለው ስልጣናቸውን ከሀገሪቱ ሰላምና ደህንነት በላይ ያያሉ ማለት ነው ወይስ ምን ሊሆን ይችላል?
እኔ እንዴት ነው ማየው ይህን የቡሩንዲ አስመልክቶ? ያው ልክ የሩዋንዳ አይነት ነበር የተሞከሩ። ግን የሩዋንዳ ትንሽ ለየት የሚያደርገው ምንድን ነው? ፖል ካጋሜ በሬፈረንደም እንኳን ስልጣናቸውን ማራዘም ቢችሉ ትንሽ ተቀባይነትን በህዝቡ ዘንድ ነበራቸው። የቡሩንዲ ከዛ ትንሽ ለየት ያለ ነው። ቡሩንዲ አንደኛ በጣም ደሃ ሀገር ናት። ምንም መራመድም አልቻለችም ወደፊት። ብዙ ጊዜ ደግሞ ዴሞክራቲክ ባልሆነ መንግስታት ነው የተመራቸው። አሁን ወደ ብጥብጥ መግባቷንም የሚያስደንቅ አይደለም። የሆነ ሆኖ ግን እነሱም መፍታት የማይችሉበት ሁኔታ ስለተፈጠረ የአፍሪካ አንድነት ጣልቃ ገብቶ መፍትሄ ለማምጣት እየሞከረ ነው ያለው ቡሩንዲ ውስጥ። እንደ ሩዋንዳ በመጠኑም ቢሆን የተረጋጋ ሁኔታ አልነበረም ቡሩንዲ ውስጥ ከመጀመሪያው ነው።
ቡሩንዲን ብንወስድ አሁን ለምሳሌ ፖል ካጋሜ በአጠቃላይ በሀገሪቱ ለውጥ በማምጣት በሀገሪቱ ሰላም በማስፈን ይመሰገናሉ። በሌላ በኩል ደግሞ ይሄ ስልጣን ላይ ለመቆየት የመፈለጉ ጉዳይ ጠልቅ አድርገን ካየነው እሳቸውን የመሳሰሉና ሌሎች የአፍሪካ መሪዎች ስልጣን ላይ ለመቀጠል የሚፈልጉት እውነት የስልጣን ጥማት በስልጣን ለመቆየት ነው ወይስ በእነሱ እይታ የእነሱ መቆየት ሀገሪቱን ይጠቅማል፣ የጀመሩትን ለማስኬድ ይጠቅማል ብለው ስለሚያዩት ሊሆን ይችላል?
ሁለቱም ነው አርጌ ማየው ነው ሁለቱ ነው ብዬ ማስበው። ምክንያቱም ወደ ኋላ መለስ ብለን ካየን ለምሳሌ በስልሳዎቹ በሰባዎቹ አፍሪካ ደህና መሪዎች አፍርታ ነበር። በገዛ ፈቃዳቸው ከስልጣን የወረዱ እንደነ ነይረር የታንዛኒያ፣ እንደነ አህማድ ሕጆ የካሜሩን፣ እንደነ ሴንጎር የሴኔጋል፣ ማንዴላም በቅርቡ የሱዳን ሳይቀር ስወራል ደሃብ ንሜሪን ከገለበጡ በኋላ ወዲያውኑ ስልጣን ለበሽር ያስተላለፉት። እነዛ መሪዎች ግን ለአርባ ዓመት ሙሉ እንደዛ አይነት መሪዎች ማግኘት አልቻለችም አፍሪካ። ስልጣን ላይ ከመጡ በኋላ እንዲያውም ህይወታቸውን በስልጣን ላይ እንዲቆዩ ነበር የሚፈልጉት። እና አንዳንዱ በቀና መንፈስ ሀገሪቷ ብጥብጥ ውስጥ እንዳትገባ ከሚል አንጻር ወይም የጀመርኩትን የእድገት ፖሊሲ መተርጎም እና መጨረስ አለብኝ ከሚል አንጻር ሊሆን ይችላል።
አድማጮች የተከታተላችሁት የአፍሪቃ ነክ ርዕሶችን ነበር። እንግዳችን ዶክተር ገላውዲዮስ አርአያ በኒውዮርክ ዩኒቨርሲቲ የአፍሪቃ ጥናቶችና የዓለም አቀፍ ጉዳዮች መምህር ናቸው። አሁን ወደ ተከታዩ ቅንብር ነው የምንሻገረው። ጤና አዘጋጅና አቅራቢ ሰለሞን አባተ።
የዘንድሮው ኤልኒኞ ያስከተለው ድርቅ ብርታትና ስፋት ባለፈው ግማሽ ምዕት ዓመት ያህል ጊዜ ታይቶ እንደማይታወቅ ተነግሯል። ድርቅ የሚያስከትለው ረሃብ ራሱ በሽታ ነው ይላሉ የሥነ ምግብ ጤና ባለሙያዎች። የአካልና የአእምሮ ጤና ጉዳቶችን ያስከትላል። በሕፃናት ላይ በዕድሜ ዘመን ሙሉ የማይሽር የእድገት መቀጨጭን ያመጣል። ድርቅ ሲበረታ ሁኔታው የሚስማማቸው ሕዋሳትና ተውሳኮች ፈጥነው ለመራባት ዕድል ስለሚያገኙ የገጸ ምድሩንም ሆነ የከርሰ ምድሩን ውሃ ስለሚበክሉት ያለው ውሃም ቢሆን ተገቢው ጥንቃቄና ክትትል ካልተደረገበት ጉዳት ሊያስከትል እንደሚችል ጥናቶች ያሳያሉ። በምግብ እጥረት የተጎዳ አካል አጣዳፊ በሆኑ የመተንፈሻ አካላትና የምግብ ስርዓት አካላት በቀላሉ ይጎዳሉ። ቁጥራቸው የበዛ ተላላፊ በሽታዎችም ለመሰራጨት ዕድል ያገኛሉ። በተለይ የድርቁ ወቅት ወደ ማለፉ ሲጠጋ ወይም በመሃሉ የሚገኙ የዝናብ አጋጣሚዎችም ከጸጋቸው ጋር ብዙ የማኅበረሰብ ጤና እክሎችንም እንደሚያስከትሉ ይታወቃል። ሰሞኑን ዝናብ እየጣለ ነው። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ምክትል ዋና ሥራ አስኪያጅ አቶ ዱላ ሻንቆ ሰሞኑን ለቪኦኤ ከሰጡት ማብራሪያ ቀንጭብ አድርጌ ላሰማችሁ።
እንደውም በከፍተኛ ደረጃ ዘንቧል። እንደዚህ አይነቶቹ ነገሮች ተከስተዋል በየቦታው ራሱ። ባለፈው ጊዜ በዚህ ቆቦ ራያ ላይም ከፍተኛ የሆነ ጥልቀት ያለው በረዶ ዘንቧል። አሁንም ዛሬ በዚህ ወደ ጨው በር አካባቢ የሚባለው ነገር ሁሉ ዘንቧል። እንደዚህ አይነቶች ነገሮች እየዘነቡ ናቸው። በጋ ውስጥ በጣም ከፍተኛ የሆነ ከደመና ክምችቱ ጋር ተነስቶ ነው እየዘነበ ያለውና እየተበታተነ ነው። ተከታታይነት እና ሰፊ ቦታ የያዘ አይደለም የምናየው ማለት ነው።
ዝናቡ በድርቅ አካባቢዎች ነው የዘነበው። ይሄ አሁን የሚሉኝ የሰሞኑ የተቆራረጠም ቢሆን
አዎ፣ አሁን በጥሩ ሁኔታ ዘንቧል። አሁን በአሁኑ ጊዜ በዚህ ከዚህ ከደቡብ ኢትዮጵያ ጀምሮ እስከ ደቡባዊ ትግራይ ድረስ ምስራቅ አማራን ይዞ መካከለኛ ኦሮሚያን፣ ደቡብን፣ እንደገና ወደ ምስራቁ ወደ ድሬዳዋ፣ ወደ ሐረር፣ ወደ ጅጅጋ ዝናቡ ዘንቧል ማለት ነው።
በድርቁ ወራትና ከድርቁም በኋላ ያለውን ሁኔታ በኢትዮጵያ ምላሽ እየሰጡ ያሉ አካላት እንዴት ነው የያዙት? ደወልኩና ሀሎ አልኩኝ።
ሀሎ ዋሽንግተን።
አቶ ጌታነህ
ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን። ዋሽንግተን ዲሲ ይላል ብዬ ነው።
አልተሳሳቱም። አቶ ጌታነህ አብርሃ ናቸው። በኢትዮጵያ ጤና ጥበቃ ሚኒስቴር የህብረተሰብ ጤና ኢንስቲትዩት የህብረተሰብ ድንገተኛ አደጋዎች ማዕከል ኤክስፐርት ናቸው። ራሴን በስርዓቱ አስተዋወቅኳቸው እና ያነሳሁት ጉዳይ በቀጥታ የሚመለከተው ሰው እርሳቸው በመሆናቸው ሀሎ ያልኩበትን ምክንያት ገለጽኩላቸው።
አረ እንዲያውም ገጠር ሆኜ ነው። ይሄ ሉሲ ያለችበት አካባቢ
አፋር ውስጥ ማለት ነው።
አዳር ወረዳ።
አዳር የሉሲ ሀገር ማለት ነው።
የሉሲ ሀገር ነው። የሁላችን አያት።
የሁላችን ሀገር
የሁላችን አያት እንጂ አያት።
አዎ እውነት ነው። ያው ነው ምንጫችን እዛው ነው ማለት ነው። አፋር በድርቁ ክፉኛ ከተጎዱትና አሁንም ጉዳት ላይ ካሉት አካባቢዎች አንዱ ነውና የሚያውቁትን እንዲነግሩኝ ጠየቅኳቸው።
ኦኬ ያው እንግዲህ እንደ ቴክኒካል ነው ያው እንደ ኦፊሻል ሳይሆን የተወሰነ ኢንፎርሜሽን እንዲሁ ላይት የሆነ መቀባበል እንችላለን። ነገር ግን ያው የመንግስትን ወይ የተቋምን አቋም ለማንጸባረቅ ያው ስቴፑን እናንተ ታውቁታላችሁ ከኔ የበለጠ። አጋጣሚ ሆኖ ግን ይሄን ለመከታተል ሲባል እኔ አሁን አፋር 2 ወሬ ነኝ እና ምሳሌ ከጤና ጥበቃ ሚኒስቴር ነው ክዬ ወይም ለፌዴራል ለክልሉ ባለው ድጋፍ ስፔሻሊ ድርቁን ተከትሎ ሁሉን አቀፍ ሬዚለንት የሆነ ማህበረሰብ ከማስጠር አኳያ
እንግዲህ አሁን እንደ ባለሙያ አስተያየትና ስፍራውም ላይ እንዳለ ባለሙያ ሀሳብ እና መረጃ አድርጌ ነው የምጠቀምበት ይህንን እርሱ ሚስትኝን ማስተላለፈው።
ጥሩ።
እሺ አቶ ጌታነህ ይቀጥሉልኝ።
እንግዲህ የኛው ማነው አፋርና በተለይ ምናልባት ከሁሉም የበለጠ ሊሆን ይችላል ይሄ ተጋላጭነቱ በነበረው እንትንም ተጽዕኖ።
እሺ
ስለዚህ ይሄንም ጨምሮ ያው ምስራቅ ኢትዮጵያ ያው ክትትል እየተደረገ ነው ያለው። ሁሉን አቀፍ ነው። ለምሳሌ እኔ አጋጣሚ ከጤናው ነው የመጣሁት። ጤናው ሞክዬ ነገር ግን ሁሉም ሴክተር ነው የምደግፈው፣ በውሃውም፣ በትምህርቱም፣ በሁሉም እና ሁሉም ወረዳ ማለት ይቻላል በአፋር ከፌዴራል እንዲሁ ባለሙያ ተጨማሪ ድጋፍ ተደርጎላቸው የድርቅ መቋቋም እቅድን ከማዘጋጀት የነበራቸው እነሱን የሚያደርጉት ኢንተርቬንሽን ወይም ደግሞ ግብረ መልስ ድርቁን ተከትሎ እየተሰራ እንደሆነ ነው። ይህ ደግሞ በራሳቸው ባለሙያ ብቻ በነበረው ሳይሆን ያው ከሁሉም ሴክተር መስሪያ ቤት አጋጣሚን ያለበት ወረዳ ከጤና ጥበቃ ነኝ፣ ሌላ ወረዳም እንዲሁ ከአንዱ መስሪያ ቤት ውክልና አለው። ስለዚህ ሁሉን አቀፍ ለምሳሌ ውሃን ተከትሎ የሚመጣ ተጽዕኖ ያው ጤናው ላይ ነው የሚያርፈው። ስለዚህ ውሃው መስራት ያለበት በትክክልም ከሰራ ያው ውሃ ወለድ በሽታና ሌሎችም አይከተሉም። ይሄን ያው ኢንተግሬትድ አድርገን ከአብይ ኮሚቴ እስከ ንዑስ ኮሚቴ አዋቅረን በየሳምንቱ እንገመግማለን። ሁሉም ወረዳም በዞኑም በክልልም ይሄ ነው ያለው እንግዲህ አጋጣሚ ያለሁበት።
አቶ ጌታነህ በአጋጣሚ ደግሞ የአፋር አካባቢ ክፉኛ ከተጎዱት አካባቢዎች አንዱ ነው በዚህ ድርቅና ከድርቁ ጋር ተያይዞ በውሃ ምክንያትም ቢሆን ወይም በመተንፈሻ አካላት ወይም በአመጋገብ ስርዓት አካላት ወይም ከቫይረሶች ከባክቴሪያና ፕሮቶዞዋ ከመሳሰሉ ተውሳኮች ጋር ከኢኮላይ ሳልሞኔላ ጋር ተያይዞ የደረሱ የጤና ችግሮች አሉ እስካሁን ድረስ የምታውቋቸው?
እንግዲህ ይሄኛውም ምናልባት በተለይ ከመተንፈሻ የተወሰነ ሩመር ነገር ሊኖር ይችላል። ኦፊሻሊ የደረሰ የላብራቶሪ ሪዛልት አይኖርም። እኔ ያለሁበት ወረዳ በእርግጥ እነዚህን ሁሉ ነጻ ነው። ምናልባት እንዲያውም ይሄን ተከትሎ ከአንድ አመት ሁለት አመት በፊት እንደ ደንግ ፌቨር አይነት ስጋት እንዳይከሰት ራሱ ራሴ እንደ ባለሙያነቴ
የንዳድ አይነት ማለት ነው
አዳሩ ወረዳና ስለዚህ ደህና ነው ማለት ይቻላል። በተለይ ከጤናው እኔ ለሁሉም ዳጉ በአካባቢ ቋንቋ ዳጉ አድርጋለሁ።
መረጃ መለዋወጫ ስርዓታቸው ማለት ነው የአፋር።
አዎ ያው እና ከጤናው ባለ ለሁሉም ያው ዞን ላይም ታስክ ፎርስ ስላለ ወይ ግብረ ኃይል እኔ ራሴ ደውዬ ያው ኮንሳልት ለማድረግ ሞክራለሁ። አጋጣሚ ከፌዴራል ኢመርጀንሲ ማዕከልም ስለሆነ የመጣሁት
ከፌዴራል አጣዳፊ የህብረተሰብ ድንገተኛ አደጋዎች ማዕከል
ሆኖ የህብረተሰብ ጤና አደጋዎች ማዕከል በተለይ ኢመርጀንሲን በተመለከተ ወረርሽኝን በተመለከተ አጋጣሚ ነው የኔም ሪስፖንስብሊቲ ስለሆነ ዳይሬክት እሱን እከታተላለሁ። ያው እስካሁን ባለው ሰላም ነው።
አቶ ጌታነህ አብርሃ አፋር የሚገኘው ልዩ ድጋፍ ቡድን አባል በህብረተሰብ ጤና ኢንስቲትዩት የህብረተሰብ ድንገተኛ አደጋዎች ማዕከል
ኤፒዲሚዮሎጂስትና ኤክስፐርት ናቸው። በሌላ ዝግጅት ሌሎችም ያነሳዋቸውን ጉዳዮችና የምላሹን ገጽታዎች ይዤላችሁ መለሳለሁ። ለዛሬ አቶ ጌታነህን አመሰግናለሁ። እርሶም የራስዎንና የቤተሰቦን ጤና፣ የቤትዎንና የአካባቢውን ጽዳት ይጠብቁ። እጆችዎን በአግባቡ መታጠብ አይታክትዎት። ብዙዎቹ የጤናው ጠንቆች የሌሎችም ጤና ጠንቆች ያሉት እርሶ እጅ ላይ ነው። ጤና ይስጥልኝ።
አድማጮች፣ የዛሬው በዚሁ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።